የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 16 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን ጀመረን።
ኢትዮጵያና ቻይና ብድርን፣ ተራድኦንና ልማትን የሚመለከቱ አበረታች መግባባቶች ላይ መድረሳቸውን በቻይና ኢትዮጵያ አምባሳደር ተሾመ ቶጋ ገለጹ።
ከዚህ በፊት የኮመርሻል ብድር የነበረው ወደ ኮንሴሽናል ብድር ተቀይሯል። የእፎይታ ጊዜ ይኖረዋል። እንደዚሁም ደግሞ የሚከፈልበት ጊዜ እየተራዘመ ይሆናል።
በሌላ በኩል ቻይናና ኢትዮጵያ ያደረጉትን የዕዳ ማራዘም ስምምነት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን አብራርተዋል።
በዚህም በ10 ዓመት ይከፈል የነበረው ብድር ወደ 30 ዓመት እንዲራዘም ስምምነት ላይ ተደርሷል።
ሁሉንም በዝርዝር ዘገባችን ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሜክሲኮ አዲስ ፍልሰተኞች ጥገኝነት ለመጠየቅ ወደ አሜሪካ እንዳይገቡ በመከልከል ተግባር በቂ ጥረት አላደረገችም በማለት በአዲስ መልክ እየነቀፏት ነው። በተጨማሪም የሜክሲኮ ወታደሮች በቅርቡ ድንበሩ ላይ ባሉ የአሜሪካ ወታደሮች ላይ ጠመንጃ ወድረዋል ሲሉም ነቅፈዋል። ከ20 ሺህ በላይ የሚሆኑ ፍልሰተኞች በሜክሲኮ በኩል አልፈዋል። ቁጥራቸው በሜክሲኮ ተቀንሷል፣ ነገር ግን አሁንም ቢሆን እየመጡ ነው ሲሉ ፕሬዚዳንቱ በትዊተር አማረዋል። ሜክሲኮ የተቀሩትን መያዝ ይኖርባታል፣ አለበለዚያ ግን በዛ በኩል ያለውን ድንበር ለመዝጋትና ወታደራዊ ኃይል ለመመደብ እንገደዳለን ብለዋል።
ወደ 90% የሚጠቁ ግብጻውያን መራጮች የፕሬዝዳንት አብዱል ፈታህ አልሲሲን አገዛዝ እንደ አውሮፓውያን አቆጣጠር እስከ 2030 ዓመተ ምህረት ሊያራዝም የሚችል የህገ መንግስት ለውጥን ደግፈዋል። ለተጨማሪ 11 ዓመታት ማለት ነው። የግብጽ የብሔራዊ ምርጫ ኮሚሽን ኃላፊ ዳኛ ላሺን ኢብራሂም ሶሊማን ለህዝብ ውሳኔውን ውጤት ትላንት አስታውቀዋል። ህዝበ ውሳኔውን ያጸደቁት ሰዎች ብዛት 23,416,741 ሲሆኑ 88.3% ከ83% ይወክላሉ። የህገ መንግስቱን ለውጥ የተቃወሙት 2,945,880 ናቸው። ይህ ማለት 11.17% ይሆናሉ ብለዋል። ውጤቱ ትላንት ይፋ ከተደረገ በኋላ ሲሲ የሀገሪቱን ህዝብ በትዊተር አመስግነዋል። ተቃዋሚ አክቲቪስቶች ግን መንግስት ህዝቡ በሱ ፍላጎት መሰረት ድምፅ እንዲሰጥ ጫና አድርጎበታል ብለዋል።
በደቡብ ሱዳን ወደሚገኘው ፋንጋክ ክፍለ ግዛት ያመራ የነበረ ብዙ የምግብ ረድኤት የጫነ ጀልባ ባለፈው እሁድ ተገልብጦ መስመጡን አንድ የጀልባ ሰራተኞች ማህበር ባለስልጣን ለአሜሪካ ድምፅ ሬዲዮ ተናግረዋል። ጀልባው ከተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም የተላከ ረድኤት ጭኖ በጃንግላይ ክፍለ ግዛት በሚገኘው ቦር ወደ ፋንጋክ ክፍለ ግዛት ሲጓዝ በናይል ወንዝ ተገልብጦ እንደሰመጠ ቦር ያለው የጃንግላይ የጀልባ ሰራተኛ ዋና ጸሐፊ ኤሌጂያ ቻንግቦር ጠቁመዋል። ጉዳቱ ደርሶ እንደሆነ አልተገለጸም። ጀልባው መጫን የሚገባው 80 ሜትሪክ ቶን ብቻ ሆኖ ሳለ የጫነው ግን 90 ሜትሪክ ቶን ረድኤት እንደነበረ ታውቋል።
የኢራን ፕሬዝዳንት ሐሰን ሮሃኒ ሀገራቸው የዩናይትድ ስቴትስን ማዕቀብ መቋቋም አለባት፣ ምክንያቱም ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከእስላማዊዋ ሪፐብሊክ ጋር በበጎ የመደራደር አላማ ስለሌላቸው ብለዋል። ዩናይትድ ስቴትስ በያዝነው ሳምንት በኢራን የነዳጅ ዘይት አቅርቦት ላይ ማዕቀብ ካጠበቀች ወዲህ የኢራኑ መሪ ስለ ጉዳዩ ሲናገሩ ለመጀመሪያ ጊዜ ነው። ዩናይትድ ስቴትስ የመደራደር ፍላጎት የላትም፣ የምትወስዳቸው እርምጃዎች አላማም ኢራንን ለመስበር ነው ሲሉ ተናግረዋል። አሁን ያለን አማራጭ መቋቋም በመሆኑ ኢራን ዩናይትድ ስቴትስ በወሰደችው እርምጃ እንድትጸጸት ማድረግ ይኖርባታል ሲሉ ማስመረውበታል። የትራምፕ አስተዳደር አንዳንድ ሀገሮች ከኢራን ነዳጅ ዘይት እንዲያስገቡ ከማዕቀብ ነጻ ያደርጋቸው የነበረውን ውሳኔም አንስቷል። በዛም ላይ ዩናይትድ ስቴትስ የኢራን እስላማዊ አብዮታዊ ዘብን በአሸባሪነት በመፈረጅ በቴሄራን ላይ ጫናውን አባብሰዋለች። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈው የጋቢና ቪኦኤ ዝግጅታችን ይቀጥላል። ወደ ቀዳሚውና ዛሬ አነጋጋሪ ወደ ሆነው አጀንዳ ወደ ያዘው ዘገባችን ነው የምናልፈው። ከአንድ መቶ በላይ ሀገራት የሚሳተፉበት የቻይናው የመቀነትና ጎዳና ጉባኤ ቤልት ኤንድ ሮድ ፎረም በነገው ዕለት በቤጂንግ ከተማ ይጀመራል ተብሎ ይጠበቃል። በዋዜማው ኢትዮጵያና ቻይና የሁለትዮሽ ውይይት እንዳደረጉ ብሎም ደግሞ ልማትና ብድርን የሚመለከቱ አበረታች መግባባቶች ላይ እንደደረሱ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ለቪኦኤ ማምሻውን ገልጸዋል። ቻይና ለኢትዮጵያ ብድር ማቅለያ ለማድረግ ፍላጎት እንዳላት፣ ወደ 400 ሚሊዮን የሚጠጋ የቻይና ገንዘብ ለተራድኦ ለማቅረብ እንደተዘጋጀች፣ አንድ ታዋቂ የቻይና ሀላ ምንጭ ኩባንያ ደግሞ 1.8 ቢሊዮን ዶላር የሚጠጋ መዋለ ንዋይ ኢትዮጵያ ውስጥ ለማፍሰስ ስለመሰናዳቱ አምባሳደሩ አክለው ተናግረዋል። ሀብታሙ ስዩም በዚህ ጉዳይ ላይ ዝርዝር ዘገባ ይዟል።
በቻይና ኢትዮጵያ አምባሳደር ተሾመ ቶጋ እንደነገሩን በጉባኤው ዋዜማ ጠቅላይ ሚኒስትር አብይ አህመድ ከቻይናው ፕሬዚዳንት ሺን ጂንፒንግና ጠቅላይ ሚኒስትር ሊኪኪያንግ ጋር ውይይት አድርገዋል። ብድር፣ ልማትና ተራድኦን የሚመለከቱ ጉዳዮች በውይይቱ ላይ ተነስተዋል።
አንደኛው ብድር ያው ሪስትራክቸር ተደርጓል። ማለትም ሞዳሊቲው ነው የቀየሩት። ከዚህ በፊት የኮመርሻል ብድር የነበረው ወደ ኮንሴሽናል ብድር ተቀይሯል። የእፎይታ ጊዜ ይኖረዋል። እንደዚሁም ደግሞ የሚከፈልበት ጊዜ የተራዘመ ይሆናል። ከዛ ውጪ የተደረጉ ስምምነቶች ለልማት ተራድኦ ወደ 300 ሚሊዮን የቻይና ገንዘብ የሚጠጋ በትብብር መልክ ሰጥቷል። 100 ሚሊዮን የቻይና ገንዘብ ደግሞ ለምግብ እርዳታ አበርክቷል። ከዛ ውጪ ሌሎች ስምምነቶች የቤልት ፎረምን በተመለከተ የቤልት ኤንድ ሮድ ፎረምን የተመለከተ እንደዚሁም ደግሞ የአፍሪካና የቻይና ትብብርን በተመለከተ በተመረጡ ቅድሚያዎች ላይ የሚደረገው ሜሞራንዶም ኦፍ አንደርስታንዲንግ ተፈርሟል።
በአሁኑ የሁለቱ ሀገራት ውይይት ውስጥ ትልቅ ቦታ ከሚሰጣቸው አንዱ ተደርጎ በአምባሳደር ተሾመ ቶጋ ከተነሱት ጉዳዮች መካከል
ግኝታችን ብለን የወሰነው ከቻይና ስቴት ግሪድ የሚባል ኤነርጂ ሴክተር የሚሰራው በኢትዮጵያ ኤነርጂ ላይ ኢንቨስት ለማድረግ የ1.8 ቢሊዮን ስምምነት ተፈራርመናል። ስለዚህ ይህማ ትልቅ ውጤት ነው ብለን ነው የወሰነው።
ኢትዮጵያ ከቻይና የወሰደችውን ብድር በተመለከተ የተደረሰ አዲስ ስምምነት አለ እንደው የጠየቅናቸው አምባሳደሩ ኢትዮጵያ ከ2018 የአውሮፓውያን አቆጣጠር በፊት ከቻይና የወሰደችውን ብድር ከወለድ ነጻ ለማድረግ በቻይና በኩል ፍላጎት መኖሩን አስገንዝበዋል።
እዳ ማቃለል በተመለከተ የእዳ ማቃለል ድርድር የቻይናው ጠቅላይ ሚኒስትርና የኢትዮጵያ ጠቅላይ ሚኒስትር በነበሩበት በተሳካ ሁኔታ እንዳልኩ ተገልጿል። የቻይናው ፕሬዚደንት ያነሱት ኢትዮጵያ ከ2018 በፊት እስከ 2018 ከወለድ ነጻ የሚባል ብድር አለ። ያንን በተመለከተ ከሚመለከታቸው ጋር ተነጋግሮ የሚወሰድ እርምጃ እንዳለ ያመላከቱበት ንግግር ነበር የነበረው። የሚዲያ አውታር በተለያየ መንገድ እየገለጸው እንደሆነ ነው የተገነዘብኩት።
ከዚህ በተጨማሪ በቻይና በቁጥጥር ስር ያሉ ኢትዮጵያውያንን በተመለከተ ንግግር መጀመሩን የጠቅላይ ሚኒስቴር ቢሮ ቃል አቀባይ የሆኑት አቶ ንጉሱ ጥላሁን ለሀገር ውስጥ የመንግስት መገናኛ ብዙሀን ከሰጡት ቃል ለመረዳት ችለናል።
በቅርቡ እጽ በማዘዋወር ተጠርጥራ የተያዘች ኢንጂነር ናዝራዊትን በተመለከተ እንደዚሁ በጎንዮሽ አንስተዋል። እነዚህ ሁሉ ጉዳዮች በቻይና ሕግ መሰረት በአግባቡ እንዲታዩ እና እልባት እንዲሰጣቸው እነሱም በሀገሪቱ ሕግ መሰረት በተገቢ ሁኔታ እንደሚታዩ ውይይት ተደርጓል።
ነገ በሚጀምረውና ከመቶ በላይ የሀገር መሪዎችና ተወካዮች በሚሳተፉበት የቻይና መቀነትና ጎዳና ጉባኤ ወይም ቤልት ኤንድ ሮድ ኢኒሽቲቭ ፎረም ላይ ጠቅላይ ሚኒስትር አብይ ንግግር ያደርጋሉ ተብሎ ይጠበቃል። ከንግግራቸው ባሻገር ቱሪዝምን፣ የህዝብ ለህዝብ ግንኙነትና የጸረ ሙስና ትግሎችን በሚመለከቱ የጠረጴዛ ውይይቶች ላይ እንደሚሳተፉ ያገኘናቸው መረጃዎች ያሳያሉ። በዋነኝነት በመሰረተ ልማት ግንባታና በውጭ ንግድ ዘርፍ ላይ ያተኮረው የኢትዮጵያና የቻይና ትብብር ከቅርብ ዓመታት ወዲህ እያደገ መጥቷል። ይህ እድገት ለሁለቱ ሀገራት ያመጣው በረከት እየተጠቀሰ የመሞገሱን ያክል ባልተመጣጠነ የውጭ ንግድና መጠኑ በበዛ ብድር የታጀበ መሆኑን እያነሱ የሚተቹትም አልጠፉም። የጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት ማዕከል ኢትዮጵያ ከቻይና እስካሁን ከ13 ቢሊዮን በላይ ዶላር መበደሯንና ከአንጎላ በመቀጠል ከአፍሪቃ ትልቅ ተበዳሪ መሆኗን ያስገነዝባል።
በተያያዘም ከዚሁ ውይይት በኋላ ለሀገር ውስጥ መገናኛ ብዙኃን ስለ ብድር አከፋፈል ስምምነቱ ማብራሪያ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን ኢትዮጵያ ለጅቡቲ አዲስ አበባ ባቡር መንገድ ስራ ከቻይና የወሰደችውን ብድር አከፋፈል በተመለከተ የተደረሰበትን ስምምነት አጠር አድርገው አብራርተዋል።
በቻይናና በኢትዮጵያ መካከል በተለይም ሲአርሲሲ የጅቡቲ አዲስ አበባን ባቡር መንገድ ሰርቷል። ይህም በሰራበት ጊዜ ብድር ነበረ። ብድሩ መከፈል መጀመር የነበረበት በዚህ ዓመት ነው። ነገር ግን አሁን ባለው የኢኮኖሚ መቀዛቀዝ የቻይና መንግስት የእዳ ማራዘሚያ ጊዜ ውል መዋዋልና ስምምነት ላይ መድረስ ችሏል። በዚህም በ10 ዓመት ይከፈል የነበረው ብድር ወደ 30 ዓመት እንዲራዘም ስምምነት ላይ ተደርሷል። ይሄም በሲአርሲሲ እና በኤግዚም ባንክ እንዲሁም በኢትዮጵያ ባቡር ኮርፖሬሽን አማካኝነት የፊርማ ስነስርዓት ተፈራርሟል እና ይሄ ስምምነት የሁለቱን ሀገሮች ግንኙነት በማጠናከርም ከዛም ባሻገር ደግሞ አሁን በሀገራችን ያለውን የኢኮኖሚ መቀዛቀዝ ለማነቃቃትም የራሱ አስተዋጽኦ ያበረክታል ተብሎ ይታሰባል።
አቶ ንጉሱ ጥላሁን በዚህ ንግግራቸው ቀደም ሲል በጠቅላይ ሚኒስትሩ ጽህፈት ቤት የፌስቡክ ገጽ ላይ የተጠቀሰውን የብድሩ ወለድ ስረዛን በተመለከተ ምንም ያብራሩት ነገር ባይኖርም አያይዘው እንደተናገሩት ኢትዮጵያ በፖሊሲዎቿ ላይ ባስቀመጠችው መሰረት መደረግ የሚገባቸው ጥንቃቄዎች ሁሉ ተደርገው ቀጣዩ ትውልድ እዳ ከፋይ ሳይሆን ራሱን ችሎ የሚኖር እንዲሆን ለማድረግ በኩል የረዘመ ተራዶም ሆነ ብድር አገልግሎት በሚገኝበት ጊዜ ጥንቃቄ ሊደረግ እንደሚገባው ትምህርት ይወሰድበታል ብለዋል። በተጨማሪም ፕሮጀክቶቹ ተጠናቀው ለሀገር የሚያበረክቱት አስተዋጽኦ እንደተጠበቀ ሆኖ የትውልድ እዳ የማይሆኑበት መንገድ ደግሞ በጥንቃቄ እንደሚያዝ ጨምረው ተናግረዋል።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ። የአማራ ተማሪዎች ማህበር በባህር ዳር ከተማ በባህር ዳር ዩኒቨርሲቲ ከሁሉም ግቢዎች በተውጣጡ ተማሪዎች ከሰሞኑ ተመስርተዋል። በምስረታው የተገኙት የወልቃይት ጠገዴ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በማንነታችሁ ስትደራጁ በማስተዋል ይሁን ሲሉ መልእክት አስተላልፈዋል። ዝርዝር አለን።
ከባህር ዳር ዩኒቨርሲቲ ከተለያዩ ካምፓሶች የተውጣጡ ተማሪዎች የአማራ ተማሪዎች ማህበርን በባህር ዳር ሰሞኑን መስርተዋል። በምስረታው የተገኙት የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ባደረጉት ንግግር አማራ ሲደራጅ ራሱን ከጥቃት ይከላከላል፣ መደራጀት ግን ማስተዋልን ይጠይቃል የሚል መልእክት ነው ያስተላለፉት።
ሲደራጁ የማንንም ፖለቲካ መጠቀሚያ እንዳትሆኑ ጥንቃቄ ማድረግ ፍጹም ምክንያታዊ የሆነ ፖለቲከኛ ካለ መደገፍ መብታችሁ ነው። ለግል ጥቅሙ ብሎ የእናንተን አእምሮ ትኩስነትን አይቶ ውስጣችሁን እሳት የለኮሰ እናንተ ለሱ እንደ ቲፎዞ የቲፎዞ ፖለቲካ እንዳትቀበሉ እንዳታራሙት። ሁለተኛ አማራ 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 ስንል ማን ነው አማራ? አማራ አማራ ራሱ አማራ ነው፣ አገው አማራ ነው፣ ቅማንት አማራ ነው፣ ስናሻውም አርጎባውም አማራ ነው፣ ኦሮሞ ከሚሴው አማራ ነው። በዚህ መሬት የሚኖር ወጣት ተማሪ በሙሉ አንድ አማራዎች ነን፣ አንድ ስነ ልቦና አለን የሚል ጽኑ አቋም ይኖራችሁ ይገባል። አማራ ሆኖ ለሆዱ የሚገዛ እጅግ በጣም ብዙ ነው። ስለዚህ እንደ ተማሪዎች ስትደራጁ ሰፊ ልቦና ሊኖራችሁ ይገባል። አማራ ስንደራጅ ሌላውን ለማጣት ሌላውን ለመጉዳት አይደለም፣ ራሳችን ለመከላከል እንደሆነ እናንተ በደንብ አጥብቃችሁ መያዝ ይገባችኋል።
የአማራ ተማሪዎች ማህበር ዋና ሰብሳቢ ተማሪ ፈለቀ ምስጋናው እንደሚለው ደግሞ የአማራ ተማሪዎች ማህበር እስካሁን በ20 ዩኒቨርሲቲዎች ተቋቁሟል። ጊዜው አጭር ቢሆንም በየጊዜው የሚከሰቱ ችግሮችን እያስተካከለ ነው ይላል።
አላማችን በጊዜያዊነት በተለያዩ ዩኒቨርሲቲዎች የሚደርሱበትን የአማራ ተማሪዎች ጥቃት መከላከል ነው። ለዚህም እርምጃዎች ወስደናል፣ ወደፊትም እንቀጥላለን። ጥቃት የሚደርሱ ከሆነ ዘለቂታዊ የሆነ ፍላጎታችን አማራ ክልል ውስጥ ምሁራኖች የሚፈለፈሉበት በእውቀት የሚመራበት ማህበረሰብ ለመፍጠር የራሳችን አስተዋጽኦ ለማበርከት ነው። ለሚከላቸው አካላት ትምህርት ሚኒስቴር ጨምሮ በዚህ ዩኒቨርሲቲዎች ችግር አለ። ስለዚህ ተማሪዎቻችን እንዲጠበቁ የቻልነውን ጥረት እናደርጋለን። ተቋማዊ የሆነ መልስ የማይመልሰው ከሆነ ጥያቄያችንን የምናደርገው ይሄ ሰላማዊ የሆነ ትግል እናካሄዳለን። ለምሳሌ የመጀመሪያዎቹ አሶሳ ዩኒቨርሲቲ ላይ ችግር ሲፈጠር ያደረግነው ጎንደር ላይ ሰላማዊ የሆነ የክላስ የመማር ማስተማር ሂደቱን ማንንም የማይነካ ግን ክላስ የማቆም ነገር። እዚህ በተጨማሪ ደግሞ ተማሪዎችን ለመከላከል በአንድ ኔትወርክ ፈጥረውልን ወይም ደግሞ መረብ ፈጥረው ተማሪዎቻችን ራሳቸውን እንዲጠብቁም እናደርጋለን። አሁን ከክልል ውጭ ነው ብዙ የአማራ ተማሪዎች ማህበር ቅርንጫፎች ጠንካራ የሆኑትና ይሄ ምንድነው ራሳቸውን እንዲከላከሉ ለማድረግ ነው፣ ባሉበት ከጥቃት ከመፈጸሙ በፊት ማለት ነው።
ተማሪ ቅድስት ዘውዱ የአማራ ተማሪዎች ማህበር በክልሉ በትምህርት ጥራት ላይ ለውጥ እንዲመጣ እየሰራም ነው ትላለች።
ክልላችን የትምህርት ጥራት የለም። በክልላችን ገጠሩ አካባቢ በዳስ ነው የሚሰራው። በዳስ ተምረው ምን ያህል እውቀት እንደሚሸምቱ እናውቃለን። ያን ዳስ ላይ እንዲቀየር አሁንም እያደረግን ነው፣ እየሰራን ነው።
የአማራ ተማሪዎች ማህበር በባህር ዳር በምስረተው ሊቀመንበርና ምክትል ሊቀመንበር እንዲሁም ስራ አስፈጻሚ ኮሚቴዎችን መርጧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። አሁን ደግሞ ወደ ዓለም አቀፍ ዘገባ ነው የምናልፈው። ሩሲያ በ2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እጇን አስገብታ እንደሆ የመረመሩት የሮበርት ሙለር ተቀናንሶ የቀረበ ሪፖርት ለሕዝብ ይፋ መሆኑን ተከትሎ ጥቂት ለፕሬዚዳንትነት የሚወዳደሩትን ጨምሮ አንዳንድ ዲሞክራቶች ዶናልድ ትራምፕን ከስልጣን ለማስወገድ ጥሪያቸውን አጠናቅረዋል። በአጠቃላይ ግን አንድ ፕሬዚዳንት ከስልጣን ለማንሳት ረጅም ጊዜ የሚወስደውን እና በፖለቲካም ከፋፋይ የሆነውን ህጋዊ ሂደት ከመሞከር ጋር በተያያዘ ዴሞክራቶች ለሁለት የተከፈሉ ይመስላል። የአሜሪካ ድምጹ ጂም ማሎን ተከታዩን ዘገባ አጠናቅሯል። ሰለሞን ክፍለ ይዞታል።
በፕሬዚደንት ዶናልድ ትራምፕ ላይ የቀረበውን ውንጀላ በመምራት የምረጡኝ ዘመቻቸውን በኒው ሃምፕሽርና በማሳቹሴትስ እያካሄዱ ያሉት ዲሞክራቷ ሴናተር ኤሊዛቤት ዋርን ናቸው።
We cannot be an America that says it is okay for a president of the
በሀገራችን ላይ የባዕድ ጥቃት ስለመድረስ አለመድረሱ ወይም ስለራሱ ስለ ፕሬዝደንቱ የብልግና አድራጎት የተያዙ ምርመራዎችን ለማገድ የሞከረን ፕሬዝደንት በዝምታ ካለፍን አሜሪካዊ መሆን አንችልም።
የሳውዝ ቤንድ ኢንዲያናው ዲሞክራት ከንቲባ ፒት ባትጊግ በበኩላቸው
I think that Congress needs to make that decision. I think he may well deserve it, but my focus since I'm not part of Congress.
ያን ውሳኔ መስጠት ያለበት ኮንግረሱ ይመስለኛል። የስልጣን ዘመናቸውን ሳይጨርሱ መነሳት ለትራምፕ ተገቢ ይመስለኛል። የኔ ትኩረት ግን እኔ የምክር ቤቱ አባል ባለመሆኔ በምርጫው በደንብ አድርጌ ለማሸነፍ ነው።
የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ለአሁኑ ኢምፒችመንት ወይም ፕሬዝደንቱን በውንጀላ ከስልጣን ማንሳት የሚለውን ጥያቄ ይቃወማሉ። እርሳቸው የሚፈልጉትና ምርጫቸው ፕሬዝደንቱና አስተዳደራቸውን በተወካዮች ምክር ቤት የምስክሮችን ቃል በመቀበል ምርመራ እንዲካሄድ ነው። የአሶሲየትድ ፕሬስ ተንታኟ ጁሊ ፔስ እንዲህ ይላሉ።
She feels like in order to move forward on impeachment, you have to not only have
የፔሎሲ ስሜት አንድም መሪ ከስልጣን ለማንሳት በሚካሄደው ሂደት ወደፊት መግፋት የሚቻለው ፈጽሞ የማያጠራጥር ማስረጃ ሲኖር ብቻ ነው የሚል ነው። በዚህ ሂደት ውስጥ ደግሞ ዲሞክራቶችን ብቻ ሳይሆን ሪፑብሊካኖችንም ማካተት ይኖርብሃል ብለው ያምናሉ።
የካሊፎርኒያው ተወካይ አዳም ሺፍ የሚሉት ደግሞ በርካታ ዲሞክራቶች በዚህ ጉዳይ ላይ ስምምነት የላቸውም ነው።
Is that the best thing for the country to take up an impeachment proceeding because to do otherwise
ለሀገሪቱ የሚበጀው ጥሩ ነገር ፕሬዝዳንቱን ከስልጣን ለማንሳት የሚያስችለውን ሂደት መጀመር ነው። ምክንያቱም አለበለዚያ የተሳሳተ መልእክት ያስተላልፋል። ይህን አይነት ምግባር መፈጸም ይቻላል ብሎ እንዲያስብ ያደርጋል? ወይስ ሂደቱን አለማካሄድ ለሀገሪቱ ይጠቅማል ነው? ምናልባት ሴኔቱን የሚቆጣጠሩት ሪፐብሊካኖች ሂደቱን ስለማይደግፉ ውጤት አይኖረውም በሚል ስጋት ነው?
ራሳቸው ፕሬዝዳንቱን ለማንሳት የሚደረግ ጥረትን የሚደግፉ ዲሞክራቶች እንኳ ሳይቀሩ ሂደቱ ረጅምና ከፖለቲካም አንጻር አስጊ በመሆኑ ቁርጠኞች አይደሉም ይላሉ በጆርጅ ዋሽንግተን ዩኒቨርሲቲ ተንታኙ ማት ዳለክ።
By the time impeachment proceedings were even to ramp up, you're talking about the end maybe of 2019 or early 2020.
ፕሬዝዳንቱን ከስልጣን ለማንሳት የሚካሄደው ሂደት እየተጋጋለ ሲሄድ ምናልባት የያዝነው 2019 ዓ.ም ያበቃል ወይም 2020 ይጀምራል። ያ በራሱ የሚፈጥረው ውስብስብ ችግር ይኖራል፣ ምክንያቱም ፕሬዝዳንቱን ለማንሳት የሚያስችል ሌላ መዳኔ ስላለ ነው። ያ መፍትሄ ምርጫ ይባላል።
ፕሬዝዳንት ዶናልድ ትራምፕ ግን በትዊተር መልእክታቸው ዲሞክራቶቹን ነቅፈዋል። ለጋዜጠኞች ሲናገሩም ኢምፒችመንት ወይም ከስልጣን መነሳት የሚለው ጉዳይ ቅንጣት ታህል እንደማያሳስባቸው አስረድተዋል።
ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው ያዳመጣችሁ ያላችሁት። አድማጮች አብራችሁን ስለሆናችሁ እናመሰግናለን። ተከታዩ ዘገባ ወደ መቀሌ ይወስደናል። በሕፃናት ማሳደጊያ ማዕከል አድጎ አጋዥ ለሌላቸው ሕፃናት ማሳደጊያ ማዕከል ስለከፈተ አንድ ወጣት ልናስተዋውቃችሁ ነው። አበበ ፋንተውን ይባላል። 76 ሕፃናትን የሚረዳ ሎላ የተባለ የሕፃናት ማሳደጊያ በመቀለ ከተማ አቋቁሟል። ሙልጌታ ጽባ ዝርዝሩን ይነግረናል።
በ1977 ዓ.ም ትግራይና ወሎ በከፍተኛ ድርቅ በተመቱበት ወቅት በራያ አላማጣ ሎላ በተባለው መንደር የተወለደው ገና ህፃን ነበር። አበበ ፋንታውን የሚቀመስ ምግብ በማጣት ሞት አፋፍ ላይ ነበር። ወላጆቹ እሱን ትተው በዚያን ጊዜ በመንግስት ተገደው ለስፍራ ፕሮግራም ወደ ወለጋ እንደተወሰዱ ነው የሚናገረው። አበበን የመንከባከብ ኃላፊነት የወሰዱት ሴት አያቱ ነበሩ። እሳቸው ስለተቸገሩ አላማጣ ከተማ ወደሚገኝ የካቶሊክ ተራድኦ ወስደው እርዳታ ጠየቁ። በዚያን ጊዜ እርዳታ ሰጪዎቹ አበበ አይድንም ብለው ሊቀበሩ ወረፋ ከያዙ አስከሬኖች ተርታ አስቀመጡት።
አጋጣሚ ግን ሲያዩኝ ያው ወደ መሞት የተጠጋው ሰው ነበርኩና የሞተ ነው ብለው ሊቀብሩኝ ከሚቀበሩ ሰዎች ጋር ወረፋ ሲያስይዙኝ ቤተሰቦቼን የሚያውቁ ሰዎች ስለነበሩ እባካችሁ ነው ልጅ ሊቀበር ነው ምናምን ሲሉ ለምንም ብለው አስወጥተው ወሰዱኝ። ግን አልተቻለም አሁን፣ ምክንያቱም ይበላ ነገር የለም። አያት ለነገረችኝ ማለት ነው። ስለዚህ መንግስት አስገባችኝ። እግዚአብሔር ፈቅዶ ዳንኩኝ። ከዳንኩ በኋላ እንግዲህ ሌላም ብዙ ሰው እየተቸገረ ስላለ እኛን አስወጥተው ሌላ ሰው አስገቡ ማለት ነው። እና
ስንት አመት?
6 አካባቢ ሊሆን ይችላል ብዬ አስባለሁ። 3 ነው። ስለዚህ የበረንዳ ህይወት ጀመርኩ ማለት ነው። ከዛም በኋላ
የት
አላማጣ የበረንዳ ህይወት ጀመርኩ። ከዛም በኋላ እንግዲህ እዛ እየኖርን እኛንም ወሰዱን ወደ አዲስ አበባ። ለምን እንደሆነ ባላቅም መንግስት ወሰደን አዲስ አበባ ጃን ሜዳ ህይወት ጀመርን ማለት ነው። እዛ ትንሽ ጊዜ ከቆየን በኋላ እንደገና መልሰው ያው ትግርኛ ተናጋሪ ምናምን ስለነበርንኛ ወደዚህ አመጡ ማለት ነው። ወደ መቀሌ መጣሁ። በረንዳ ህይወት ጀመርኩ። ያው መጠለያ ነው ኦልሞስት፣ ማንም የለንም። እዛ ጀመርን። አጋጣሚ ሆኖ የህፃናት ማሳደጊያ ድርጅት ውስጥ
ብዙ ችግሮች አልፎ በመቀለ ለስፕራንስ የተባለ የምግባረ ሰናይ ድርጅት ውስጥ ለመመደብ በቃም። ይህ ድርጅት ስሙ ወደ ኤልሻዳይ ተቀይሮ ይላል አበበም። ትምህርትም መከታተል ጀመረም።
ትምህርት በጣም አስቸጋሪ፣ ምክንያቱም በጣም ብዙ ያሳለፍኳቸው ለሁለት አመታት አካባቢ የሲጋራ ህይወት አለ፣ የጫት ህይወት አለ። በረንዳው ነው በቃ ተቆጣጣሪ የለም። በመሸግ ቦታ ታድራለ ምና። አሁን እዛ ድርጅት ከገባም በኋላ በጣም ከተማር ምና ከየት ይምጣ ትግስት የሚባል የለም። በዚህ አጋጣሚ ትግስት ሰጥተው እኛን ሰው ያደረጉን ሰዎች፣ እዛ ያሳደጉን ሰዎች በጣም ላመሰግናቸው እፈልጋለሁ። ትምህርት አስተምረውን አጋጣሚ መቀሌ የተጀመረው ድርጅቱ ግን ውቅሮን ብራንች ስለነበረ ውቅሮ ልከውን ከውቅሮ ወደ መቀሌ መጣው። አምስተኛ ክፍል ሁኜ እስከ ዘጠነኛ ክፍል እዚህ ተማርኩኝ። ከዘጠኝ በኋላ ጥሩም ውጤት ስለነበረኝ በተለያዩ ምክንያት ተመሳሳይ የሆነ ድርጅት አዲስ አበባ ኦፊሱ እዛ ስለነበረ እዛ ወሰዱ። አዳሪ ትምህርት ቤት ገባሁ። እግዚአብሔር ፈቅዶ ብዙም እጥር ነበረ። 6 ኪሎ ዩኒቨርሲቲ እዛ ተመርቄ አዲስ አበባ ስራ ጀመርኩ።
የዩኒቨርሲቲ ተማሪ ሆኖ ጎን ለጎን ሰዎች ያገዝ ነበር። ከዩኒቨርሲቲ ከተመረቀ በኋላ በአንድ ኤችአይቪ በደማቸው ያለ ህጻናት የሚረዳ ድርጅት ውስጥ ተቀጥሮ በአዲስ አበባ ስራ ጀመረም። በአዲስ አበባ የነበረውን ስራ ትቶ በ2001 ዓ.ም ሎላ የህጻናት ማሳደጊያ ተቋም በህጋዊ መንገድ በመቀለ ከተማ አቋቋመ። ለመጀመሪያ ጊዜ ኤችአይቪ በደሟ ላይ ያለ የስድስት ወር ህጻን ተቀብሎ መንከባከብ መጀመሩ ይናገራል።
በአንድ ልጅ ጀመርኩ። ያቺ ልጅ ደግሞ አጋጣሚ በጣም ትንሽ ልጅ ናት። ትነሷ መጣች እናቷ በወሊድ ነበር የሞተችው። ስለዚህ አልጋ የለም፣ ምግብ ለራሴ ምበላው ነገር የለም። ግን እግዚአብሔር አመቻቸው። እዛ ድርጅት ስሰራ የታወቅኳቸው ፈረንጆች ነበሩ። እነሱ ትንሽ ትንሽ ነገር መላክ ጀመሩ። ሎላ ችልድረንስ ፈንድ የሚል ድርጅት አሜሪካ ሀገር ከፍተው አሜሪካውያን ናቸው። እሱን ከፍተው ጀመሩ። በአንድ ልጅ ጀመር ነው። ስለዚህ ቦርድ አቋቋምኩ። በጣም ብዙ የሚረዱ ሰዎች አቋቋም። ከዛም በኋላ በአንድ ልጅ ጀምረን ከአስር አመት በኋላ መንግስት እንግዲህ ይህን ስራ በማየት 5000 ካሬ ሰጠን። አሁን ያለበት ቦታ ማለት ነው። 5000 ካሬ በጣም ሰፊ ነው እና የልጆች መኖሪያ ያለ እንደምታየው ቢሮም አለን እዚህ። ከዛ ሳስበው ከመጀመሪያ እስኪ ድርጅቱ ምን የህፃናት መንደር ብቻ አማራጭ ሊሆን አይችልም፣ እስኪ ሌላ ምን ማሰብ አለብኝ ብዬ አስብ። እኔ ድርጅት ውስጥ ገብቼ ማደግ ባልችል ኖሮ ይህን አታገኘኝም ነበረ እና ኖር ይችል ይሆናል አላውቅም፣ ግን እንደዚህ አይነት ሰው ላልሆን ይችላል። ስለዚህ የህፃናት ማሳደጊያ መንደር መክፈት ግዴታ ነው። አማራጭ ለሌላቸው ህጻናት አማራጭ መስጠት አስፈላጊ ነው። አሁን የምታያቸው 21 ያለው ህጻናት አማራጭ ቤተሰብ የሌላቸው ወድቀው የተገኙ ተቀብረው የተገኙ ህጻናት ናቸው። አሁን ያያት ያሳየው ልጅም ጭምር ማለት ነው ወድቃ ተቀብራ ነው የተገኘችው። ለሊት 9 ሰዓት ተወልዳ ተቀብራ ቀን 5 ሰዓት ተገኘች። እንደኔ ሰርቫይቨር የሆነች ማለት ነው። ከሁመራ በቃ ጨርቅ ሆኖ ማንም ድርጅት አልቀበለውም ያደረች የኔን ታሪክ የሚያስታውሰኝ ማለት ነው። ይሞታል ተብሎ አሁን አቤል የሚባል ቅድም ያስተዋወቀ ስሙ ደስ የሚልች አሁን ሶስተኛ ክፍል ነው። እና ለእንደነዚህ አይነት ልጆች ምን እናድርግ? እንደዚህ አይነት ልጆች ደግሞ ችልድረን ሰውም ከፈትንላቸው ማለት ነው። ስለዚህ 21 ህጻናት አሉ።
እኔ ከሞት አፋፍ የወጣው ሰው ነኝ። በምግባረ ሰናይ ፈቃደኞች እርዳታ እዚህ ደርሻለሁ። እኔም በቻልኩት አቅም አጋዥ ለሌላቸው ህጻናት መንከባከብ አለብኝ ብዬ ወደዚህ ስራ ገብቻለሁ ይላል አበበም። በአሁኑ ጊዜ ሎላ የህጻናት ማሳደጊያ 21 አባትና እናት የሌላቸው ሙሉ ወጪያቸውን ሸፍኖ እያሳደገ ይገኛል። በተጨማሪም 10 ልጆች በቀን በማሳደጊያው እየዋሉ ምሽት ወደ የቤታቸው የሚሄዱትን በመንከባከብ አቅም የሌላቸው እናቶች ይረዳል። በየቤታቸው እየኖሩ የሚታገዙ 40 ህጻናትም አሉ። በጠቅላላ ሎላ 76 የተቸገሩ ህጻናት ይረዳል። ለእነዚህም ህጻናት ማሳደጊያ የውጭ ሀገር ዜጎች በሚሰጡት እርዳታ እንደሚፈጽም የተናገረው አበበ በቀጣይ ድርጅቱ ራሱን እንዲችል እንቅስቃሴ ተጀምረዋል ብለዋል። በቅርቡ ጊዜም ትምህርት ቤት ለመገንባት የገቢ ማሰባሰቢያ እያካሄደ መሆኑን ተናግሯል።
አላማችን እንግዲህ ምንድነው? መቼም ሰው ያድጋል አይደል? ከዛች ትንሽ ነገር ተነሳ ያስቆጠርነው እድሜም ቀላል አይደለም። አሁን አላማችን ድርጅቱ ራሱ መቻል አለበት ነው። ከዚህ በኋላ የተሻሉ ስራዎች በትምህርት ላይ መስራት ይፈልጋሉ። ላይብረሪ መክፈት፣ ትምህርት ያልደረሰባቸው ቦታዎች ላይ የትምህርት እድል መክፈት፣ በዛ ነው የምፈልገው። ከዚህ በኋላ ህይወቴ በዛ መልኩ እንዲያልፍ ነው የምፈልገው። ስለዚህ አላማችን የመጀመሪያው ይሄን ድርጅት ራሱ ማስቻል ነው። ሄድ ኦፊሳችን እዚህ ስለሆነ፣ ስለዚህ እዚህ ግቢ ላይ መንግስት በሰጠን ቦታ ላይ ትምህርት ቤት መስራት እንፈልጋለን። የሚገርም ነገር ይሄንን ለማድረግ ደግሞ የተለያዩ የገቢ ማሰባሰቢያ መንገዶች እየተጠቀምን መቀሌ ቲኬት እየሸጥን በየቦታው 10 ብር ነው ቲኬቱ። ስለዚህ ያን ቲኬት እየሸጥን ትምህርት ቤት መስራት፣ ከዛ ደዛ የሚረዱን ሰዎች ጋር ተመካክረን ፔጅ ከፍተን አሰባስበን ትምህርት ቤት መስራት። ከዛ እዚህ አካባቢ የምታየው ደግሞ በጣም ብዙ ሰው የዳቦ ፍላጎት አለ። ዳቦ ማሽን ተክለን ዳቦ መሸጥ ለራሳችንም መጠቀም። ሰባካሪ የሚባል አለ እዚህ አካባቢ መንግስት ለመኖሪያ እንደ አዲስ ከተማ እየተሰራ ያለ አካባቢ። እዛ ደግሞ ወደ 50,000 60,000 ሰው የሚኖርበት አካባቢ ነው። ልጆቻችን ወደዚህ እንዲልኩ ሌላም ነገር ሰርቪስ ዳቦ እንድንሰጥ እያመቻቸን ነው እና ይሄን ያሉ በቅርቡም ቴሌቶን ለማድረግ እናስባለን። ስለዚህ እዚህ አካባቢ ክሊኒክ እንዲኖር፣ ትምህርት ቤት እንዲኖር እና ሰዎች ሰርቪስ እንዲያገኙ ለማድረግ ነው እቅዳችን፣ አላማችን ያሉ።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን ላደረሰን ዘገባ እናመሰግናለን። አድማጮች እንግዲህ የዛሬ ጋቢና ጉዟችን በዚሁ ተጠናቋል።
አስተያየቶች ቢኖሯችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ፕሮግራማችንን በቴክኒክ ሲያቀናብርልን የነበረው ሞክቢል ያቤሮ ነው።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።
ኩን